The Voice of America. የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ገንዳ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምጽ ተናገሩ። አቶ ታዬ ቅዳሜ መጋቢት 1/2010 ዓ.ም የመከላከያ ሰራዊት አባላት በሞያሌ ከተማ 10 ሰዎች መግደላቸውና 11 ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምጽ መግለጻቸው ይታወሳል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረጊያ መሳሪያ ነው ብሏል።
አቶ ታዬ ደንዳ ዛሬ ጠዋት አዲሱ ገበያ ከመገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመስሪያ ቤት መኪና በመጓዝ ላይ ያሉ መታሰራቸውን ባለቤታቸው ወይዘሮ ስንታየው አለማየው ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር።
ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረውት አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሰው ወደ ቤት የመጡ።
ምን ያህል ሰዎች ይሆናሉ?
ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሶስት መኪና ነው የመጡ። ከዛ በኋላ ያው ቤት ውስጥ ያለውን አገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው ያው ከገበያ የተገዙት መጽሐፍቶች ናቸው የተገዙት።
ከዛ በኋላ ይዘዋቸው ሄዱ መልሰው?
አዎ ይዘዋቸው ሄዱ።
የነገሮት ነገር አለ ባለቤቶት ለርሶ የት እንደሚወሰዱ የሚያውቁት ነገር ነበር?
እኔ ራሴን ጠይቄ ነበር። እዛው እንዳሉ ታዛቢ ተብሎ ሲቪል ምሰውም አብሮ ያሉትም አሉ። ያው መሀል ቆሜ ጠይቄያቸዋለሁ። ምሳ እንዲበላ አንዴ እጁን ፍቱልኝ ብያቸው ነበረ። ያው እዛ ማምጣት እንደሚችል ነው የነገሩኝ። ፈቃደኛ አልነበሩም ያን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቆሙ መሰረት ሄደን ነበረ።
የት ሄዳችሁ ነበር?
ያርፍበታል ተብሎ የተነገረን ቦታ ሄደን ነበረ።
የት ነበር የተነገራችሁ?
ያርፍበታል ተብሎ የተነገረን ጣቢያ ሄድን ስንጠይቅ በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ስም ዝርዝር አልደረሰንም ብለዋል። የታሰረበትን ጉዳይ ንገሩን ስሉን እኛም አላወቅም። በዛ መሰረት ደግሞ ሌላ ጣቢያ ላኩን። እዛም ስሜት አልገባም ብለውናል። ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው። የሄድነውን ምግብም ሳናደርስ ልብስም ሳንሰጠው
እጃቸውን ፍቱልኝ ብያቸው ነበር አሉ። እጃቸውን ታስረው ነበር?
አዎ እጁን በካቴና ታስረው ነበረ።
ልጆች አሏችሁ?
አዎ አንድ ልጅ አለን። አሁን አመት ያልሞላው ሁለት ወር ይቀረዋል። አስር ወር
ወይዘሮ ስንታየው ከአቶ ታዬ ጋር ከዩኒቨርሲቲ ጀምሮ ጓደኞች እንደነበሩ ገልጸው እንደ ትዳር አጋር ሳይሆን እንደ ጓደኛም አውቀዋለሁ ብለውኛል።
ለሁሉም ማህበረሰብ ከትልቅ እስከ ትንሽ፣ ከደሃ እስከ ሀብታም በኩል አይን የተማረው ያልተማረው የማይለይ የተቸገረ ሰውን የማያልፍ ለራሴ ብሎ የማያስብ ሰው ነው። ለራሴ ብሎ አያስብ። ታዬ ደንዳ እንደ ባል አይደለም የምገልጸው፣ ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ፣ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው።
አቶ ታዬ ደንዳ በሞያሌ የተከሰተውን ሁኔታ በተመለከተ የኦሮሚያ ክልል ፍትህ ቢሮ ያለው አቋም ምን እንደሆነ ማክሰኞ መጋቢት 4/2010 ዓ.ም ከአሜሪካ ድምጽ ተጠይቀው ነበር። ሞያሌ ውስጥ ሸዋበር በተባለው ቦታ ላይ መጋቢት 1 ቀን በሰላማዊ ዜጎች ላይ በመከላከያ ሰራዊት አባላት የተሰነዘረው ጥቃትና 10 ሰዎች ከተገደሉና 11 ሰዎች ከቆሰሉ በኋላ ከአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት በተሳሳተ መረጃ ላይ የተፈጸመ ነው መባሉን መስሪያ ቤታቸው እንደማይቀበለው ገልጸው ነበር።
እና ምንም ያልታጠቁ ዜጎች ላይ ዝም ብሎ ወጥቶ መተኮስ ፈጽሞ ስህተት ሊሆን አይችልም፣ ሊያሳስት አይችልም። ደግሞ ከዛም በላይ አንዳንዶች ከወደቁ በኋላም በወደቁበት በሶስት ጥይት የተገደሉ ሰዎችም አሉ። ይሄ ሆን ተብሎ የተደረገ እንጂ በፍጹም ስህተት ነው ብለን አናምንም።
በዕለቱም ባቀረብነው ዘገባ የአምነስቲ ኢንተርናሽናል ተወካይ የመከላከያ ሰራዊቱ አባላት እንደተባለው በአካባቢው ኦነግ አለ የሚል መረጃ ደርሷቸው ቢሆን እንኳን ከማሰር የዘለለ እርምጃ ሊወስዱ እንደማይገባ ገልጾ ነበር። ዛሬ ያነጋገርኳቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር ሴፍ ማጋንጎ አሁን የተደነገገው የአስቸኳይ ጊዜ አዋጅ እጅግ አፋኝ እንደሆነ ይናገራሉ።
We are not surprised. One thing we always knew that and we warned that this state of emergency law was too broad and
አንድ የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ህጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ መንግስትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል።
What happened to Seyoum before him? We are seeing a trend where anything that anyone does, whatever someone says that is deemed mild.
ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ሲዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳን መንግስት ላይ ሂስ ቢሰነዝር ያስቸኳይ ጊዜ አዋጁን እንደጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ ያስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን።
በሞያሌ ከተማ ከተገደሉት መካከል አንዱ የ34 አመቱ መምህር አቶ ተማም ነገይሱ እንደነበርና አሞሞታቸውን በተመለከተ ጓደኛቸው እሁድለት አነጋግረን ነበር።
ወደ 3 ቦታ አካባቢ ነው ተመጣው። በጣም በሚያታዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታ አልተንቀሳቀሰም፣ እዛ ነው ያረፈው። እዛው ጓደኛው እንደው ከሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንደጋጣሚ እሱን አገኙት። ከዛ ደጋግሞ በ3 ጊዜ ነው የገደሉት። እንደ ጠላት ነው ህዝብን እንደዚህ የሚያደርጉ እንጂ።
ሌላው የ6 ልጆች አባት አቶ ከኑ ቀንጨሬ የተገደሉበት ልጃቸው አባ ዱባ ከኑ ስለ አባታቸው ይህን ብለውን ነበር።
እንዲህ ሻይልና ይላለው ብሎ ወደ ቴላ ሲወጣ እንዲህ ሻይልና ለመጣት ስጭ ያለው ሻይልናው ራሱ አልጨረሰም። ግማሽ ራሱ አላረገው። ከዛ በኋላ ወታደሮች ጀመሩ። ወታደሮች ጀመሩና መጡ። እነሱ ሶስት ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ይህ አካል ገደሎ ነው ብሎ እንትን አሉ። እሱን አስነሱና መሳሪያውን አንጋት ላይ አደቀኑ። መጡት በቃ ከዛ ድረት ላይ መተመታ፣ በሁለት ጥይት መተመታ። ሁለቱ ጥይት አንዱ አንገቱ ላይ ነው፣ አንዱ ደግሞ ድረቱ ላይ ነው።
ወይዘሮ ሻላ ኩላ ደግሞ እቤት ውስጥ ያለው በጥይት ተመትቼ ነው ሲሉ እገኝበታለሁ ካሉት ሆስፒታል በስልክ አነጋግረናቸው ነበር።
በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ። ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ።
የአምነስቲው ሴፍ ማጋንጎ አቶ ታዬ እነዚህን ነገሮችና የተፈጠረውን ሁኔታ ከግምት ውስጥ በማስገባት ጥቃቱ የታቀደ ሊሆን ይችላል ማለታቸው ለእስር የሚዳርግ እንዳልሆነ ይናገራሉ።
That is the reason why they arrested him. That is an infringement on his right to express himself. It could, you know, so that is to be condemned. And they should not be arresting.
ይህን በመናገሩ ከሆነ ያሰሩት እርምጃው የመናገር መብቱን የሚጥስ ነው። ይህ መወገዝ አለበት። ምክንያቱም አንድ ሰው ሐሳቡን ስለገለጸ ብቻ መታሰር የለበትም። መንግስት ላይ ሂስ መሰንዘር ወይም አሉታዊ አመለካከት ስለ መንግስት ማሰማት ህግ መጣስ አይደለም። እሱ ያለውን ሊያስተባብሉ ወይም የተናገረው በህግ እንዲፈተሽ ሊያደርጉ ይችላሉ። ማሰር ግን ከህግ የዘለለ እርምጃ ነው።
አቶ ታዬ ደንዳ ከዚህ ቀደም 2 ጊዜ ታስረው እንደሚያውቁና በድምሩ ወደ 12 ዓመት በእስር እንዳሳለፉ ጓደኞቻቸው ነግረውናል። ከእስር ከተለቀቁ በኋላ የሬፍት ቫሊ ኮሌጅ የህግ መምህር እንደነበሩ ለማወቅ ተችሏል። የአቶ ታዬ ደንዳን እስር በተመለከተ ከፌደራልና ከክልል ባለስልጣናት መረጃ ለማግኘት በርካታ ሙከራዎችን አድርገናል። የኦሮሚያ ክልል ፍትህ ቢሮ፣ የኦሮሚያ ክልል ኮሙኒኬሽንና የፌደራል ኮሙኒኬሽን ቢሮ ኃላፊዎች ጋር ደውለን ነበር። የሁሉም ስልክ አይነሳም። እንዳገኘናቸው ይዘን ለመምጣት ሙከራችንን እንቀጥላለን። በሌላ በኩል ያስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የ10 ሰዎች ግድያና የ11 ሰዎች መቁሰል አደጋ በተሳሳተ መረጃ የተፈጸመ ስለሆነ ድርጊቱን የፈጸሙ በቁጥጥር ስር ውለዋል ማለታቸው አይዘነጋም። ከአደጋው በኋላ በወረዳውና አጎራባች ቀበሌዎች የሚገኙ ኢትዮጵያውያን ሸሽተው ወደ ኬንያ ሞያሌ መሄዳቸውና የኬንያ ቀይ መስቀል ወደ 9000 የሚጠጉ ስደተኞች ስቃያቸው እንዳይበዛ ለማድረግ ጥረት እያደረገ መሆኑን ገልጾልናል። በሌላ በኩል አሁንም በመዝገባ ላይ እንዳለም አስታውቋል። ለሀገር ውስጥ መገናኛ ብዙሃን እንዳስታወቀው የተፈናቃዮቹ ቁጥር ወደ 40000 እንደሚጠጋ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።